ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። የዚህ መርሃ ግብር አንዱ አካል በሆነው በዛሬው ቀን የትምህርተ ክርስቶስ አስተምሯቸው ከዚህ ቀደም መሥዋዕተ ቅዳሴንና በመሥዋዕተ ቅዳሴ ውስጥ የሚከናወኑትን ትልቅ ትርጓሜ ያላቸውን የእምነት መገለጫ የሆኑትን ምልክቶችን አንድ በአንድ በመጥቀስ በተከታታይ ማብራሪያ እየሰጡ እንደነበር መዘገባችን የሚታወስ ሲሆን፣ በዛሬው ዕለት አስተምሯቸው ግን የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ ባለፈው ሰኞ የተከበረውን የጌታችን የኢየሱስ ክርስቶስን ልደት አስመልክተው ይህንኑ የገና በዓልና መንፈሳዊ እሴቶችን የሚገልጽ አስተምሮ ማድረጋቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ያደረጉትን የጠቅላላ አስተምሮ እንደሚከተለው ተርጉመነዋል። እንድትከታተሉን እንጋብዛለን።
Oggi vorrei soffermarmi con voi sul significato del Natale del Signore Gesù che in questi giorni stiamo vivendo nella fede e nelle celebrazioni.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በአሁኑ ወቅት በእምነት እያከበርነው የምንገኘው የጌታችን የኢየሱስ ክርስቶስ ልደት ምን ማለት እንደሆነ በዛሬው አስተምሮዬ ለመናገር እፈልጋለሁ። የገና ዛፍ በየቤታችን መስራት በተለይም ደግሞ በሥርዓት አምልኳችን ወቅት የተነበቡልንን የመጽሐፍ ቅዱስ ምንባባት በዚሁ በገና ሰሞን የተዘመሩትን ባህላዊ የሆኑ ዝማሬዎችን የጌታችን የኢየሱስ ክርስቶስ ልደት ዛሬ እንደተከሰተ እንዲሰማን በማድረግ ዛሬ በዳዊት ከተማ መድህን ተወልዶላችኋልና እርሱም ጌታ ክርስቶስ ነው የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ በማለት በማክበር ላይ እንገኛለን። በጊዜያችን በተለይም በአውሮፓ የገና በዓል ትክክለኛ ሴቱ በመዛባት ላይ ይገኛል ወይም ለመዛባት እየሞከረ ነው። ክርስቲያን ያልሆኑ ሰዎች ነገር ግን ክርስቲያን ለመምሰል የሚፈልጉና ብዙውን ጊዜ እምነታቸውን የሚደብቁ ሰዎች ባሉበት ስፍራ ከዚሁ ታላቅ ከሆነ ዓመት በዓል የኢየሱስን መወለድ የሚያመለክቱ ነገሮችን ሁሉ ለመሰረዝ በመፈለግ ላይ ይገኛሉ። ነገር ግን እውነታው ይህ ክስተት ብቻውንና እውነተኛ የገና በዓል ምን ማለት መሆኑን ያሳያል። ያለ ኢየሱስ ክርስቶስ ትክክለኛውንና እውነተኛውን የገና በዓል ማክበር በፍጹም አይቻልም። ነገር ግን እርሱ በበዓሉ መካከል በአጠቃላይ ንድፈ ሐሳቦች ውስጥ ማለትም በገና መብራቶች፣ በሙዚቃዎች፣ በተለያዩ የአካባቢ ባህሎች፣ ባህላዊ የሆኑ ምግቦችን ጨምሮ በሁሉም የባህሉ ሂደቶች ውስጥ ትክክለኛ የበዓል ሁኔታ ወይም ድባብ እንዲፈጠር አስተዋጽኦ ያደርጋል። ነገር ግን ከነዚህ ነገሮች ውስጥ ኢየሱስን ነቅሰን ብናወጣ ግን የገና መብራት ይጠፋል፣ ይታዩ የነበሩ ነገሮች ሁሉ እንዳልነበሩ ይሆናሉ። በቤተ ክርስቲያን አዋጅ መሠረት እንደ ወንጌል አብሳሪዎች እውነተኛውን ብርሃን ለመፈለግና ለማግኘትም ኢየሱስ በፈጠረልን አስገራሚ መንገድ በመጓዝ በሚያስደንቅ አኳኋን ከአንድ ድሃና እንብዛም ከማትታወቅ ወጣት በእንስሳ ጋጣ ውስጥ የሚወለደው ልጅ ከባለቤቷ ውጪ ማንም ሰው ያልደረሰላት ሴት ይህ ሁኔታ በተከሰተበት ወቅት ዓለም ይህንን ጉዳይ አላወቀውም ነበር። ነገር ግን በሰማይ ያሉ መላእክት በደስታ ዘምረውለት ነበር። የእግዚአብሔር ልጅ ዛሬ ራሱን ለእኛ አሳልፎ የሚያቀርበው በዚሁ መልኩ ነው። በድቅድቅ ጨለማ ውስጥ ለነበሩና አንቀላፍተው ለነበሩ ሰዎች ከእግዚአብሔር የተሰጠ ጸጋ ነው። ዛሬም በእኛ ዘመን እንኳን የሰው ልጅ ብዙን ጊዜ ጨለማን ይመርጣል የሚለው ነውነታ እውነተኛነቱን እያስመሰከረን እንገኛለን። ምክንያቱም ብርሃን እነዚያ በጨለማ የተዋጡ ድርጊቶቻችንን በሙሉ ሙሉ በሙሉ እንደሚያባራቸውና በሕይወታችን የሚከሰቱ እነዚያ ሁሉ ድርጊቶችንና ሐሳቦችን ህሊናችንን መልሰን እንድንጎናጸፍ ወይም ህሊናችንን እንዲያነቃቃ ማድረግ እንደሚችል እያወቅን ዝም በማለታችን የተነሳ ነው። ስለዚህ በጨለማ ውስጥ መቆየትና መጥፎ የሆኑ ልምዶችን መቀበልን እንመርጣለን። ከዚህም በመቀጠል ከእግዚአብሔር በስጦታነት የተሰጠንን ኢየሱስ ክርስቶስን መቀበል ማለት ምን ማለት እንደሆነ ራሳችንን መጠየቅ እንችላለን። እሱ ራሱ እኛን በሕይወቱ እንዳስተማረን በዚሁ መንገድ ላይ ለሚመላለሱ ሰዎች በነጻ የተቀበልነውን ስጦታ በነጻ መስጠት ማለት ነው። ለዚህም ነው በክርስቶስ የልደት ቀን በሚከበርበት የገና ቀን ስጦታን የምንቀያየርበት በዚሁ ምክንያት ነው። ለእኛ እውነተኛ ስጦታ ኢየሱስ ብቻ ነው። እርሱ ለእኛ የተሰጠ ስጦታ በመሆኑ የተነሳ እኛም ራሳችንን ለሌሎች በስጦታነት ማቅረብ ይኖርብናል። ቅዱስ ሐዋርያ ጳውሎስ በመልእክቱ በጣም ውብ የሆኑ ቃላትን ተጠቅሞ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተሰጥቷልና ይህም ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ወደ ቲቶ ምዕራፍ 2 ከቁጥር 11 እስከ 12 ላይ በማለት ይገልጸዋል። የእግዚአብሔር ጸጋ በኢየሱስ ክርስቶስ ፊት ታይቷል። ይህም የእግዚአብሔር ልጅ ፊት የተገለጸው እመቤታችን ድንግል ማርያም በዚህ ዓለም ውስጥ አንድ ሕፃን ልጅ ስለወለደችልን ነው። ነገር ግን ይህ ሕፃን ከምድር ያልመጣ ከሰማይና ከእግዚአብሔር የመጣ ነው። በዚህ መንገድ ቃል ሥጋ በመልበሱ የተነሣ እግዚአብሔር በፍቅር ላይ የተመሠረተ አዲስ የሕይወት መንገድ ከፍቶልናል። በመጨረሻም አንድ በጣም ጠቃሚ የሆነ ገጽታን እንመልከት። በገና በዓል በኃያላን ክንድ ሥር የነበረውን ዓለማችንን እንዴት በእግዚአብሔር እንደ ተጎበኘ የሚተርክ የሰው ልጅ ታሪክን እንመለከታለን። እኛም እግዚአብሔር በማኅበረሰቡ ውስጥ የሚገኙ ስደተኞችን ለሚጎበኙ ሰዎች የእርሱን ስጦታዎች የመጀመሪያዎቹ ተቀባዮች ናቸው። ይህም ስጦታ በኢየሱስ አማካይነት የተገኘ የደህንነት ስጦታ ነው። በዚህም ትንንሽ ከሆኑና ከተናቁ ሰዎች ጋር ኢየሱስ በጊዜ ሂደት የሚቀጥልና ለወደፊት የተሻለ ተስፋን የሚያጎለብት ጓደኝነትን ይመሠርታል። በቤተልሔም እረኞች የተወከሉት እነዚህ ሰዎች ታላቅ ብርሃን ተገለጠላቸው። የሉቃስ ወንጌል ምዕራፍ 2 ከቁጥር 9 እስከ 12 ላይ በቀጥታ ወደ ኢየሱስ አመራቸው። አምላክ ከእርሱ ጋር በመሆን በሁሉም ጊዜያት ማንም ሰው ሊቀበላቸው የማይፈልጋቸውን ሰዎች፣ የተበደሉ ሰዎችንና የተቸገሩ ሰዎችን ሁሉ ነጻ በማውጣት አዲስ የሆነ ዓለም መገንባትን ይፈልጋል። የተወደዳችሁ ወንድሞቼና እህቶቼ፣ በዚህ ዘመን ውስጥ ይህንን የኢየሱስን ጸጋ ለመቀበል አእምሮአችንና ልቦናችንን እንክፈትለት። ኢየሱስ ለእኛ ከእግዚአብሔር የተሰጠ ስጦታ ነው። እኛም እርሱን ተቀብለነው ለሌሎች በስጦታነት ማቅረብ እንችላለን። በዚህም ሁኔታ ኢየሱስ በእያንዳንዳችን ሕይወት ዳግም ይወለዳል። በእኛም በኩል ለታናናሾችና ለተገለሉ ሰዎች የመዳን ስጦታ በመሆን ይቀጥላል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን።